የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በቅርቡ ከዚህ ዓለም በሞት የተለየውን የአንጋፋውን ተዋናይ ጸሐፌ ተውኔት አዘጋጅና ደራሲ የጌታቸው ደባልቄን ሕይወትና ሥራ እንዘከራለን።
የሙያ ልጆቹን ጋብዘናል።
ኢትዮጵያ ሀዘን ላይ ነች። የተሳፋሪዎች ሞት፣ በስስት የሚያዩት ስኬታማው ተቋም ያጋጠመው ችግር፣ የሆነው ነገር ሁሉ የበርካቶችን ልብ በሀዘን ሰብሯል። የኢትዮጵያ አየር መንገድ ንብረት የሆነው
ወደ ኬንያ ዋና ከተማ ናይሮቢ በየልቱ ለሚያደርገው መደበኛ በረራ ዛሬ ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ከቦሌ ዓለም አቀፍ አውሮፕላን ጣቢያ ተነስቶ ቢሾፍቱ አቅራቢያ ከተከሰከሰው የኢትዮጵያ አየር መንገድ አውሮፕላን በህይወት የተረፈ ማንም እንደሌለ ተረጋግጧል። ዘገባዎች አሉን።
አሁን ባለው መረጃ መሰረት በቦታው የህክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጀምሮ ሌሎች ለአደጋው እገዛ ይሰጣሉ የተባሉ ሰዎች ወደ ቦታው ተንቀሳቅሰዋል። በመኪና፣ በሄሊኮፕተር እና በትንሽ አውሮፕላኖች በቦታው የተጓዙ ነው። አሁን ባለን መረጃ መሰረት በውስጡ የነበሩ 149 መንገደኞች እና 8 የአየር መንገዱ ሰራተኞች አልፈዋል። ይህንንም ሰራተኛው እና ማኔጅመንቱ በከፍተኛ ሀዘን የሰማው መሆኑን ነው የሚገልጸው። አሁን ባለው መረጃ መሰረት በቦታው የህክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጀምሮ ሌሎች
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በቅርቡ ከዚህ ዓለም በሞት የተለየውን የአንጋፋውን ተዋናይ ጸሐፌ ተውኔት አዘጋጅና ደራሲ የጌታቸው ደባልቄን ሕይወትና ሥራ እንዘከራለን።
የሙያ ልጆቹን ጋብዘናል።
ብዙ ቲያትሮችን ተጫውቻለሁ ከጋሽ ጌታቸው ጋር። አስተማሪ ነው። የምር እዛ ቦታ ላይ ከሱ ጋር መጫወት ማለት መታደል ነው። እሱ ብቻ አይደለም፣ የሀገር መዝገብ ነው። በቲያትር ጥበብ ጌታቸው አለፈ ማለት እኛ አልችልም። በሁላችንም ልብ ውስጥ አብሮ ነው የሚኖር ነው፣ በትውልድ ውስጥ የሚቀጥል ነው።
አድማጮች፣ አሁን የዓለም ዜናዎችን እናሰማለን። ማንም አልተረፈም። ወደ ኬንያ ዋና ከተማ ናይሮቢ በየዕለቱ ለሚያደርገው መደበኛ በረራ ዛሬ ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ከቦሌ ዓለም አቀፍ አውሮፕላን ጣቢያ ተነስቶ ቢሾፍቱ አቅራቢያ ከተከሰከሰው የኢትዮጵያ አየር መንገድ አውሮፕላን በሕይወት የተረፈ ማንም እንደሌለ ተረጋግጧል። በበረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጄት 149 መንገደኞችንና 8 የበረራ ቡድን አባላትን አሳፍሮ ወደ ናይሮቢ ለመብረር ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ የተነሳው ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ሲሆን መሬት ከለቀቀ ከ6 ደቂቃ በኋላ የምድር መቆጣጠሪያው ጋር የነበረው ግንኙነት መቋረጡ ተገልጿል። ከተሳፋሪዎች መካከል 32 ኬንያውያን፣ 8 ካናዳውያን፣ 8ቱን የበረራ ቡድኑን አባላት ሳይጨምር 9 ኢትዮጵያውያንና 8 አሜሪካውያን መንገደኞች ይገኙበት ነበር ተብሏል። አንድ የሶማሊያ ጠቅላይ ሚኒስትር ጽህፈት ቤት አባልም ከአደጋው ሰለባዎች መካከል ይገኙበታል። ቦይንግ 737 ማክስ 8 ጄት አዲስና ለኢትዮጵያ አየር መንገድ የደረሰው ባለፈው ህዳር ሲሆን የዛሬው አደጋ ከመድረሱ በፊት አብራሪው የቴክኒክ ችግር እንደገጠመው አሳውቆ ወደ ቦሌ ለመመለስ ፍቃድ እንዲሰጠው ጠይቆ እንደነበር በአደጋው ስፍራ ላይ የተገኙት የኢትዮጵያ አየር መንገድ ዋና አስፈጻሚ አቶ ተወልደ ገብረ ማርያም ለጋዜጠኞች መናገራቸው ተዘግቧል። አውሮፕላኑን ያበሩ የነበሩት ካፕቴን የረጅም ጊዜ ልምድ የነበራቸው መሆኑን የአየር መንገዱ ቃል አቀባይ አቶ አስራት በጋሻው ለቪኦኤ ተናግረው መንስኤውና የአደጋው አይነት እየተጣራ መሆኑን ገልጸዋል። አውሮፕላኑ ባለፈው እሁድ ከጆሃንስበርግ መንገደኞችን አሳፍሮ አዲስ አበባ አርፏል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር ጽህፈት ቤት በመንግስቱና በኢትዮጵያ ሕዝብ ስም ለተጎዱ ቤተሰቦች ጥልቅ ሐዘኑን በትዊተር ባሰራጨው መልእክት አሳውቋል። ቦይንግ ኩባንያ ዛሬ ባወጣው ባለ አንድ አረፍተ ነገር መግለጫ ደግሞ ስለ አደጋው ሪፖርት የደረሰው መሆኑንና ሁኔታውን በቅርብ እንደሚከታተል አስታውቋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ኢትዮጵያ ሀዘን ላይ ነች። የተሳፋሪዎች ሞት፣ በስስት የሚያዩት ስኬታማው ተቋም ያጋጠመው ችግር፣ የሆነው ነገር ሁሉ የበርካቶችን ልብ በሀዘን ሰብሯል። የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 አውሮፕላን ከአዲስ አበባ እንደተነሳ ካሰበው አልደረሰም፣ ወደ ማረፊያ ቦታውም አልተመለሰም። ቢሾፍቱ አካባቢ ተከስክሶ የ157 ሰዎች ህይወት አልፏል። 8ቱ ደግሞ የአውሮፕላኑ የበረራ ሰራተኞች ናቸው። እነሱን ጨምሮ 17ቱ ኢትዮጵያውያን መሆናቸውም ተገልጿል። በአጠቃላይም የ35 ሀገራት ዜጎችና በተባበሩት መንግስታት ፓስፖርት ይጓዙ የነበሩ የአንድ ሰው ህይወት አልፏል። 32 ኬንያውያን፣ 18 ካናዳውያን፣ 8 ቻይናውያን፣ 8 ጣሊያናውያንና 8 አሜሪካውያን ከሟቾቹ መካከል ይገኙበታል። አውሮፕላኑ የተከሰከሰበትን አካባቢ የጎበኙት ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን ገልጸዋል፣ መመሪያም ሰጥተዋል። ያደጋው መንስኤ እንዲጣራ፣ ለሟቾ ወገኖችም ተገቢው ሁሉ እንዲደረግ መመሪያ አስተላልፈዋል ነው ያለው የጠቅላይ ሚኒስትር ጽፈት ቤት ባወጣው መግለጫ። ባደጋው 32 ዜጎቿ የሞቱባት የኬንያው ፕሬዝዳንት ኡሁሩ ኬንያታም በተፈጠረው ሁኔታ ማዘናቸውን ገልጸዋል። 8 ዜጎቿ የሞቱባት አሜሪካም ሁኔታውን እየተከታተለች ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በስልክ የገለጹልኝ ይሄንኑ ነው።
We all extend our sincere sympathy to all those who lost loved ones in the tragedy this morning.
ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ጋር በቅርበት እየሰራን ነው። የዩናይትድ ስቴትስ መንግስትና ኤምባሲው እንደዚሁም የአሜሪካ ህዝብ በዛሬው ጠዋት አሰቃቂ አደጋ ወዳጆቻቸው ላጡ ሁሉ ከልብ የመነጨ ሀዘናችንን እንገልጻለን። በአውሮፕላኑ እየተጓዙ የነበሩትን አሜሪካውያን ዜጎች ማንነት ለመለየትም እየሰራን ነው። ለናደርግ በመንችለው ድጋፍ ላይ ደግሞ ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ጋር ግንኙነት እያደረግን ነው ነው ያሉት። ያደጋው መንስኤ እየተጣራ መሆኑን የኢትዮጵያ አየር መንገድ አስተውቋል። አውሮፕላኑን ያመረተው የአሜሪካው ቦይንግ ኩባንያ ባወጣው መግለጫም በዚህ ሂደት ለኢትዮጵያ አየር መንገድ አስፈልጊውን የቴክኒክ ድጋፍ ለማድረግ ዝግጁ መሆኑን አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰሞኑን የአሜሪካ ኤምባሲ ለዜጎቹ ያወጣው የደህንነት ስጋት ማስታወቂያ በተለያዩ መንገዶች መተርጎም እንደማይገባውም ቃል አቀባዩ ኒኮላስ ባርኔ አስገንዝበዋል። ማሳሰቢያው በትላንትናው ዕለት እንደገና ተሻሽሎ የአሜሪካ ኤምባሲ ሰራተኞች ወደ አውሮፕላን ማረፊያው መጓዝ እንደሚችሉ ተገልጾ እንደነበር ማስታውቋል። እስክንድር ፍሬው በዚህም ላይ ተከታዩን ዘገባ ልኳል።
ኤምባሲው ሰሞኑን ለዜጎቹ ያስተላለፈው መልእክት እንደ አውሮፓውያን አቆጣጠር ዛሬ መጋቢት 10 በአዲስ አበባ ሰልፍ ሊኖር እንደሚችል ከወጡ መረጃዎች ጋር የተያያዘ መሆኑን ቃል አቀባይ ኒኮላስ ባርኔት አመልክተዋል። መልእክቱ አሜሪካውያን ዜጎች በዚህ ቀን የቦሌ አውሮፕላን ማረፊያን ጨምሮ በሌሎችም የከተማው አካባቢዎች የሚያደርጉትን እንቅስቃሴ እንዲገድቡ የሚጠይቅ መሆኑንም ተናግረዋል። አንዳንዶች በተለይ አውሮፕላን ማረፊያ የሚለውን አገላለጽ በተለያዩ መንገዶች ተርጉመውታል። ኒኮላስ ባርኔት ግን ያ ተገቢ እንዳልሆነ ያብራራሉ። የደህንነት ስጋት ማስታወቂያው የተጻፈውን ነው የሚለው። መሰረት ያደረገውም በአዲስ አበባ ሰፊ የተቃውሞ ሰልፍ ይኖራል በሚል በማህበራዊ ሚዲያ የተሰራጩ መረጃዎችን ነው። እና አሜሪካውያን ዜጎች በከተማው የተለያዩ አካባቢዎች አውሮፕላን ማረፊያውን ጨምሮ እንቅስቃሴያቸውን እንዲገድቡ ማሳሰቢያ አወጣን። በትናንትናው ዕለት ግን ይሄንን አሻሽለን ልከን ነበር። የኤምባሲው ሰራተኞች ዛሬ አውሮፕላን ማረፊያውን መጠቀም እንደሚችሉ በመግለጽ ነው ያሉት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ እንደዚህ አይነት የደህንነት ስጋት ማስተዋቂያዎችን ማውጣቱ አዲስ እንዳልሆነም ኒኮላስ ባርኔት አስተውሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው አመሰግናለሁ። ዛሬ ጠዋት አደጋው በደረሰበት ሰዓት አካባቢ እስክንድር ወደ አየር መንገዱ የኮርፖሬት ኮሙኒኬሽን ስራ አስኪያጅ ወደ አቶ አስራት በጋሻው ደውሎ በስልክ አነጋግሯቸው ነበር። አቶ አስራት ያለውን ሁኔታ በማብራራት ይጀምራሉ።
አሁን ባለው መረጃ መሰረት በቦታው የሕክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጨምሮ ሌሎች ለአደጋው እገዛ ይሰጣሉ የተባሉ ሰዎች ወደ ቦታው ተንቀሳቅሰዋል። በመኪና፣ በሄሊኮፕተር እና በትንሽ አውሮፕላኖች በቦታው የተጓዙ ነው። አሁን ባለን መረጃ መሰረት በውስጡ የነበሩ 149 መንገደኞችና 8 የአየር መንገዱ ሰራተኞች አልፈዋል። ይሄንንም ሰራተኛውና ማኔጅመንቱ በከፍተኛ ሀዘን የሰማው መሆኑን ነው የሚገልጸው።
የተለያዩ ሀገራት ዜጎች ኢትዮጵያውያን ጨምሮ በውስጡ እንደነበሩም ሰምተናል። የስንት ሀገራት ዜጎች ነበሩ ኢትዮጵያውያኑስ ቁጥር?
አሁን ባለኝ መረጃና በደረስንበት ጠቅላላ መረጃ መሰረት 34 ሀገር ዜጎች በውስጡ አሉ። ከፍተኛ ቁጥር የሚይዘው የኬንያውያን ነው። ወደ 32 የሚሆኑ ኬንያውያን አሉ። ከአውሮፓም ከአፍሪካ ሀገራትም ከአሜሪካም ዜጎች አልፈዋል። ወደ 17 የሚሆኑ ኢትዮጵያውያን አልፈዋል። 8ቱ ሰራተኞች ሲሆኑ 9 መንገደኞችም ነው። ሌሎች ዜግነታቸው እየተጣራ የሚገኝ በተባበሩት መንግስታት ድርጅት የይለፍ ሰነድ መሰረት የተጓዙ ሰዎች ትክክለኛ ዜግነታቸውን ለማጣራት እየሞከረ ነው።
ስለዚህ 17ቱ ኢትዮጵያውያን ናቸው። ሌሎቹ ኢትዮጵያውያን ያልሆኑ መንገደኞች ብለን መግለጽ እንችላለን?
ይቻላል። ኢትዮጵያውያን ያልሆኑ ናቸው። አራቱን ግን በተባበሩት መንግስታት ድርጅት የጉዞ ሰነድ የተጓዙ ስለሆነ ሰነዳቸውን ዜግነታቸውን የሚገልጽ ሰነድ ስላልሆነ ይህ እንደታወቀ እናሳውቃለን። በተረፈ ግን ከሁሉም 34 አገር ዜጎች መሆናቸው ለማወቅ ችለናል።
ወደ ስፍራው የድርጅቱን ዋና ስራ አስፈጻሚ ጨምሮ የተለያዩ ሰዎች ያሉበት ቡድን ተጉዟል ብለውኛል። አሁን በትክክል ቦታው ላይ ምን እየተደረገ ነው? ቀጣዩ ሂደትስ ምንድን ነው?
እንግዲህ እዛ ቦታ ላይ ከተደረሰ በኋላ ያለው የአደጋውን መንስኤ ከማወቅ ጨምሮ እዛ አካባቢ እርዳታ ያስፈልጋቸው ሰዎች እንደው በአጋጣሚ ከተገኙ እነሱን እርዳታ መስጠት ነው። የህክምና ቡድን ተጉዟል። የመከላከያ ሰራዊትም እዛ አካባቢ አለ። የፖሊስ አካላትም በቦታው አሉ። በሁሉም አካላት ርብርብ ተደርጎ ህይወት ሊተርፍ የሚችልበት ኮንዲሽን ካለ እነሱን መርዳት ነው። ከዛ በተረፈ አየር መንገዱ ለቤተሰቦች የማሳወቅ እና እያንዳንዱ ቤተሰብ ለማግኘት ጥረት ይደረጋል። በተጨማሪም በውጭ ሀገራት የሚገኙ ቤተሰቦቻቸውን በሀዘናቸው ምክንያት ሊገላቀሏቸው የሚፈልጉ ካሉ መምጣት እንዲችሉ ሁኔታዎችን እናመቻቻለን። ለነጻ ቲኬት ወደ አዲስ አበባ እንዲመጡ እንረዳለን።
አቶ አስራት ህክምና የሚያስፈልጋቸው ካሉ የሚል አገላለጽ ተጠቅመዋል አሁን መጨረሻ ላይ። ነገር ግን 149ም ህይወታቸው ማለፉን አረጋግጠናል ነው ያላችሁት እና ይህ ከምን ጋር የተገናኘ ነው? ይችን ያብራሩልኝ።
እንግዲህ ይሄኛው ሊሆን የሚችለው ምናልባት በእድለኛ ሆነን መትረፍ የሚችሉ ሰዎች ካሉ በሚል ነው። በአጠቃላይ ሀዘናችን ከመክፋቱ የተነሳ ተስፋ ለማድረግ ነው።
የኢትዮጵያ አየር መንገድ ገናና ስም ያለው አየር መንገድ ነው። በአፍሪካ ውስጥም በዓለምም እንዲህ አይነት አደጋዎች የሚያጋጥሙት ተቋም አይደለም። አልፎ አልፎ የሚከሰት ምናልባትም ለሁለተኛ ጊዜ በቅርብ ጊዜ ታሪኩ ነው ማለት ይቻላል። እቺ ንገሩኝና በዚህ ላብቃ።
እንግዲህ የኢትዮጵያ አየር መንገድ ለደህንነትና ለአፈጻጸሙ በከፍተኛ ሁኔታ ጥንቃቄ የሚያደርግ እንደሆነ በታሪኩ በደንብ ይታወቃል። እንግዲህ የዚህን አደጋ መንስኤ ምን አይነት አደጋ እንደተከሰተና ለምን ሊከሰት እንደቻለ ካወቅን በኋላ ብዙ መነጋገር ይቻላል። ነገር ግን በታሪካችንም በስራችንም ሂደትም የደህንነታችን አሰራራችን ምስክር ነው። እንግዲህ አልፎ አልፎ የሚገጥሙ ነገሮች ቢኖሩም እንዲህ አይነት ነገር ግን ሲገጥም በጣም ረጅም ጊዜ ነው እንዳልከው ነው። እና አሁን እኛ አደጋውን በተመለከተ እየሰራን ስለሆነ ምናልባት ብዙ ሰዓት ውስጥ ላናግር ባለመቻሌ በጣም ይቅርታ ጠይቃለሁ።
አቶ አስራት በጋሻው የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽን ስራ አስኪያጅ ስለሰጡኝ አስተያየት በጣም አመሰግናለሁ።
የተከበራችሁ አድማጮች፣ የአሜሪካ ድምፅ በዚህ አሰቃቂ አውሮፕላን አደጋ ሕይወታቸውን ላጡ ቤተሰቦችና ወዳጆች በሙሉ የተሰማውን ጥልቅ ሐዘን ይገልጻል፣ መጽናናቱን ይመኛል። በዓለማችን ዛሬ ሌላም የአውሮፕላን አደጋ ተከስቷል። በኮሎምቢያ የሲቪል ኤቪዬሽን ባለሥልጣን መግለጫ መሠረት ከሳን ሆዜ ዴል ጓቪያሬ የተነሳውና 12 ሰዎችን አሳፍሮ ይጓዝ የነበረ አውሮፕላን መድረሻው ቪላ ቪሴንሲዮ ነበር ተብሏል። መንገደኞቹ በሙሉ በአደጋው አልቀዋል። የዲሲ 3 አውሮፕላኑ ስብርባሪና የተሳፋሪዎቹ አስከሬን የከተማው አቅራቢያ ተገኝቷል ተብሏል። በሌላ ዜና እንደገና ወደ አዲስ አበባ እንመለሳለን። በኦሮሚያ ብሔራዊ ክልላዊ መንግሥትና በአዲስ አበባ ከተማ መካከል ያለውን የአስተዳደር ወሰን ውዝግብ በተመለከተ ዘላቂ መፍትሄ የሚፈልግ ኮሚቴ መቋቋሙን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በዘገባዎቹ መሠረት የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ በኦሮሚያ ብሔራዊ ክልላዊ መንግሥትና በአዲስ አበባ ከተማ መካከል ያለው የአስተዳደር ወሰን በአግባቡ አለመካለሉን አንስቷል። ይህን ችግር በዘላቂነት በመፍታት የአስተዳደር ወሰን አካባቢዎች የግጭትና የንትርክ አጀንዳ ከመሆን ይልቅ የልማትና የፍትሐዊ ተጠቃሚነት የሚረጋገጥባቸው አካባቢዎች እንዲሆኑ በማሰብ ችግሩን በጥናት ላይ ተመስርቶ ዘላቂ መፍትሄ ለመስጠት ከኦሮሚያ ብሔራዊ ክልላዊ መንግሥትና ከአዲስ አበባ ከተማ መስተዳደር የተውጣጣ የጋራ ኮሚቴ ተዋቅሮ ጥናቶች ቢያደርግም በጥናቱ ውጤት ላይ ጉዳዩን መቋጨት አለመቻሉን ነው ጽሕፈት ቤቱ ያመለከተው። ይህም በመሆኑ የኦሮሚያ ክልልና የአዲስ አበባ ከተማ ወሰን ጉዳይ አወዛጋቢ ሆኖ ቀጥሏል ብሏል። በኦሮሚያ ብሔራዊ ክልላዊ መንግሥትና በአዲስ አበባ ከተማ መስተዳድር መካከል እልባት ያላገኘ የአስተዳደር ወሰን ይገባኛል ጥያቄ መፍትሄ ሳይሰጠው የጋራ መኖሪያ ቤቶች ዕጣ መውጣቱም ውዝግብ ማስነሳቱም ገልጿል። በአዲስ አበባ ከተማና በኦሮሚያ ክልል መካከል ያለውን የአስተዳደር ወሰን ጥያቄን በዘላቂነት ለመፍታት ከዚህ በፊት የተጠኑ ጥናቶችን መሰረት በማድረግና ህዝቡን በማሳተፍ ዘላቂ መፍትሄ ማስቀመጥ ወሳኝ ሆኖ መገኘቱን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በዚህ መሰረት 8 አባላት ያሉት ከፌደራል መንግስት፣ ከኦሮሚያ ብሔራዊ ክልላዊ መንግስትና ከአዲስ አበባ ከተማ አስተዳደር የተውጣጡ አባላትን የያዘ ኮሚቴ ተዋቅሮ ለጉዳዩ መፍትሄ የሚሆን ምክረ ሐሳብ እንዲያቀርቡ አቅጣጫ ተቀምጧል ብሏል የጠቅላይ ሚኒስትር ጽህፈት ቤት መግለጫ። እዚያው አዲስ አበባ እንቆያለን። የአዲስ አበባ ከተማ አስተዳደር በአዲስ አበባ ስም ለመደራደር የህግም የፖለቲካም የሞራልም ውክልና የለውም ተባለ። ይህን ያለው ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ ለአዲስ አበባ ምን ይደረግ በሚል በተካሄደ ህዝባዊ ውይይት ላይ ነው። ቪኦኤ ውይይቱን ተከታትሏል። ዘገባው እንደደረሰን እናቀርባለን። በመጨረሻም ሰሜን ኮሪያ ሌላ የሚሳኤል ሙከራ ለማድረግ በዝግጅት ላይ ስለመሆኗ ምንም ብዥታ እንደሌለው ያስታወቀው የዋይት ሃውስ ቤተ መንግስት ፒዮንግያንግ አዲስ ሮኬት እያነጸች እንደሆነ የሚያሳየውን የንግድ ሳተላይት ምስል ትክክለኛነት ግን አላረጋገጠም ብሏል። የብሔራዊ ጸጥታ አማካሪው ጆን ቦልተን ለኤቢሲ ኒውስ ቴሌቪዥን ሲናገሩ ዩናይትድ ስቴትስ የሰሜን ኮሪያን እንቅስቃሴ ያለማቋረጥ ትከታተላለች ካሉ በኋላ ይህ የንግድ ሳተላይት ስለሚያሳየው ምስል በግምት ለመናገር ግን አልፈልግም ብለዋል። ፕሬዚደንት ትራምፕም የሰሜን ኮሪያው መሪ የገቡላቸውን ቃል ይጠብቃሉ ብለው እንደሚያምኑ ተናግረዋል። ዜናዎቹ በዚህ ይጠቃልላሉ።
አድማጮች፣ በልዩ ዘገባዎች ምክንያት መደበኛ የራዲዮ መጽሔት ዝግጅታችን በመጠኑ ይቀየራል። አሁን ወደ መደበኛ የራዲዮ መጽሔት እንመለስና ወቅታዊ ዘገባዎችን መጨረሻ ላይ እናቀርባለን።
የፕሮግራሙ አዘጋጅና አቅራቢዎች አዲስ አበባና
አሉላ ከበደ ነን።
የቀድሞ መሪ መንግስቱ ኃይለማርያም ሰሩት ባሏቸው በደሎች ይጠየቁ የሚሉት ባንድ ወገን
የለም፣ ለመሆኑስ ማን ነው ጠያቂው የሚሉን ደግሞ በሌላው ጎራ ተሰልፈው ሙግት የገጠሙበት ቀደም ብለን በመግቢያችን ያስተዋወቅነው ዝግጅት ነው ቀዳሚው።
መልካም እንግዲህ አሉላ፣ እንግዶቻችንን አስተዋውቅ። መንግስቱ ኃይለማርያም ለፍርድ መቅረብ አለባቸው፣ ወንጀለኛ ናቸው የሚለውን ሐሳብ የሚያጠነጥኑት ፍትህ ለኢትዮጵያውያን የሚል ግብረ ኃይል አለ። የሱ አባል አቶ ነሲቡ ስብሐት ናቸው።
የለም፣ መንግስቱ ኃይለማርያም ሊጠየቁ አይገባም፣ ማን ነው ጠያቂው የሚለውን መከራከሪያ የሚያቀርቡት ደግሞ
የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ሁለታችሁንም እናመሰግናለን። ከአቶ ነሲቡን ጀምረ። አቶ ነሲቡ፣ ከዚህ ቀደም በዚህ ጉዳይ ላይ ሁለት እርስዎን ሀሳብ የሚደግፉ እንግዶች አቅርበን ነበር አሉ፣ ታስታውሳለህ?
ልክ ነው።
ያንኑ መስመር ነው እርስዎ የሚከተሉትና እስቲ ምንድን ነው በኮይ መንግስቱ ኃይለማርያም ላይ የሚያቀርቡት ክስ? ለምንድን ነው ለፍርድ ይቀርቡ የሚል ከእርስዎን ጀምር።
1967 ዓመተ ምህረት መስከረም ላይ ስልጣን ከተያዘ በኋላ በሶስት ወር እድሜው ሳይታሰብ የተረሸኑት 60 ሰዎች 54 የድሮ የኃይለ ሥላሴ መንግስት ባለስልጣናትን አካቶ በተደረጉ ህዳር 14 ተገደሉ ተብሎ ሲወጣ ህዳር 13 ቀን መንግስቱ ኃይለማርያም የፈረመበት ጀነራል አማን አንዶም ታስረው እንዲቀርቡ በከርቸሌ ለ54 የሚሆን ሰው ጉድጓድ እንዲቆፈር እና በመጨረሻም ከሌሊቱ 8 ሰዓት በጥይት ተደብድበው እንዲገደሉ እናሳውቃለን በሚል ይህንን አስፈጽሞ
የእሳቸው ፊርማ ለመሆኑ ተረጋግጧል። በነገራችን ላይ
ይህንን ህግ ነው የሚያጣራው የእሳቸው ለመሆኑ፣ እኛ አይደለንም። እኛ መረጃውን በተገኘው መሰረት ይዘናል። ይሄም ግን የእሳቸው እንደሆነ አሁንም ለፍርድ ሲቀሩ ነው የሚታወቀው። እነኝህ ሁሉ ሁኔታው ይሄ ራሱ እኛ ይህን መረጃ ስናቀርብ ከህግ አንጻር ልክ ነው አይደለም፣ ፍርድ ቤት ይወስነዋል። እነኝህ ሁኔታዎች እንግዲህ ምንድን ነው የሚያሳዩት? ይሄ በግል ተካሄደው በ14 አራት ነው ለደርግ አባላት እንኳን የታወቀው። ይሄን እንኳን አሁን ለጠየቀኝ ጥያቄ በቅርቡ እኔ መጻፉን ላይ ብዙም ትብይኖረኝም ፍሳ ደስታ በጻፉት ላይ እንኳን ይሄንን አንስተዋል። ከዛ ጋር እንግዲህ ተጨማሪ መንግስቱ ኃይለማርያም ሊጠየቅባቸው የሚችል ያለ ህግ የተገደሉት ላይ ነው። በፍየል ወጠጤ ያለ ፍርድ የተገደሉ ናቸው። ለምሳሌ እንደነ ደጃዝማች ፀሐይ ወንቁ ስላሴና የመሳሰሉት በራሱ እንኳን በደርግ በነበሩት የጥር 26-29 ጉዳይ አለ። ሻለቃ ኪሮስ፣ ሻለቃ ሲሳይ፣ ብርጋዴር ጀነራል ጌታቸው ናደው፣ ኮሎኔል አጥናፉ ራሱ እነኚህ ሁሉ እንደገና በ1981 የግንቦት መፈንቅለ መንግስት የተገደሉት ጀነራሎች ያለ ፍርድ ቤት ትዕዛዝ የተገደሉ ናቸው። ይሄን ሁሉ ሊጠየቅበት ይችላል። በመጨረሻም ደግሞ አገር አንድ ጥይትና አንድ ሰው እስኪቀር ድረስ ሰዋለው ያለ ሰው መጨረሻ ጦሩን ሁሉ አዳፍጦና በትኖ የሸሸ ነው። በዚህ እንኳን ከህግ አንጻር በጦር ወንጀለኝነት ሊጠየቅ ይችላል። እና
ሸሽተው ወጡ ሲሉም ለዛ መረጃ አላችሁ ለመሸሻቸው ማለት ነው።
እንግዲህ እሱን ምንድን ነው አሁንም እነኝህ ሁኔታዎች
ለምንድን ነው ይህን ያነሳሁት?
በሬዲዮ ሁሉ የተነገረ ነው። ፈርጦ ወጣ ነው የተባለው።
እንግዲህ
የሁሉም መረጃ ነው። እንግዲህ
የተለያየ ሀሳብ ስላለ ነው። እሺ፣ የመቶ አለቃ ይቀጥሉ።
እሺ፣ በጣም አመሰግናለሁ። እንደው ሰውን ኢንተራፕት ከማድረግ ብዬ
ላለማቋረጥ። እሺ፣ መልካም፣ እናመሰግናለን።
እስከ መጨረሻው ይጨርሱ በሚል እያዳመጥኩ ነበር ያለሁት እና ግን አንዳንድ ነገሮች እውነትነት ያላቸው ባይሆኑም ቢያንስ እንደው በአንድ አባባላቸው ላደንቃቸው እወዳለሁ። እሱ ምንድን ነው አሁን የጓድ ፍስሐ ደስታ የጻፈውን መጽሐፍ እንደ ኤቪደንስ ሪፈረንስ ያደርጉ የሰማ ይመስለኛል። ብዙ እነዚህ እንደ አቶ ነሲቡ አይነት አመለካከት ያላቸው ሰዎች ችግራቸው ምንድን ነው? በተለይ መጽሐፍና እውነታ ላይ ታሪክ ላይ መተን በምንከራከር በምንወያይ ሰዓት ፈጽሞ ይሄማ ፍቅረ ስላሴ ነው የጻፈው፣ ይህን ፍስሐ ደስታ ነው የጻፈው፣ እነዚህ ራሳቸውን ከወንጀል ነጻ ለማድረግ ብለው የጻፉት መጽሐፍ ስለሆነ ከነ ጭራሹ በጭፍን መጽሐፉን አንቀበልም ይሉ አሉ። አቶ ነሲቡን የሚለያቸው ቢያንስ ይህን እውነታ መቀበላቸው ነው።
ግን እሳቸው ከተናገሩት አንዳንዱ እውነት አይደለም ብለው ጀምረዋል። መቶ አለቃ ምንድን ነው ከአቶ ነሲቡ ንግግር ላይ ስህተት?
ወደዛ ልመለስ ነው ቢያንስ ይችን ፖይንት እንደው ክሬዲት ሊስታቸውና ወደ ዋናው ነገር ልምጣ ብዬ ነው። ማለት እኔ በተፈጥሮዬ ሁሉንም እንደ በጭፍንና በድርቅ ባለ ነገር መከራከር፣ እውነት ከሆነ እውነት ነው፣ ስህተቶችም ከሆኑ ደግሞ እየተራረመን መሄድ ስላለብን ነው። ዞሮ ዞሮ እኛ የዛሬ 44 እና 45 ዓመት ለተፈጸመ ታሪክ አሁን አይነት ክርክሮችን የምንከራከር ምናልባት ትውልድ ያስተምራል በሚል ከዛ ጥፋት ከዛ መጠፋፋት ምንማራለን በሚል እንጂ አሁን እነሱ እንደሚሉት ኮሎኔል መንግስቱን የመክሰስም እሳቸውን የሚያስጠይቃቸውም እነሱ በሚሉት መልክ ማለት ነው። ምክንያቱም ይሄ የግሩፕ ጉዳይ ነው። የተወሰነ ግሩፖች በነገራችን ላይ ኮሎኔል መንግስቱን በኢትዮጵያ ታሪክ 17 ዓመት አልገዙ አስተዳደሩ ነው የምንለው እኛ። አስተዳደራችን ነበሩ እንጂ ገዢ አይደሉም። የገዢን ዲፊኒሽን ይገልጻሉ ብለን አናስብም። ወደ ዋና ፖይንት ስመጣ በ1966-67 እስከ 71 ድረስ ለኢትዮጵያ መልካም የሆነላት ጊዜም ነው። በጣም አሳፋሪ ታሪክና ጨለማ የሆነበት ጊዜ ነበር። መልካሙ ምንድን ነው? በተለይ ለጭቁኑ ህዝብ፣ በገጠር ለሚኖረው፣ በከተማ ለሚኖረው፣ ለወዛደሩ፣ በጣም ተሰቃይቶና በጭቁና ለሚኖረው ህዝብ መንግስቱ የመሰለ መሪ መጥቶለት ብዙ ህይወቱ የተለወጠበት ብዙ ብርሃን ያየነበት ዘመን ነው። እኛ እንደዛ ነው የምናስበው። የመንግስቱ ወዳጆች፣ አፍቃሪዎች፣ መንግስቱ ለኢትዮጵያ ምርጥ መሪ ነበር ብለን የምናስብ ሰዎች እንደዛ ነው የምናየው ከሳሾቹ ቢከሱትም። በአንጻሩ ደግሞ በሌላ ሳይል ላይ እርስ በርስ መጨፋጨፍ የነበረበት በጣም አሳዛኝ የነበረበት ጨለማ ዘመን የነበረበት እና በየትኛውም ሳይል ላይ ያለቁት ወገኖች እኛ በኢህአፓ ሳይል ይሁን በመኢሶን ይሁን በደርግ ይሁን ዞሮ ዞሮ የተጠፋፉት ኢትዮጵያኖች ናቸው። በእነሱ ህይወት መጥፋት ማንም በተለይ ዛሬ ላይ ቁጭ ብለን ስናስበው እሳይ ደጋረገ የሚያሳይ ነገር የለም። በጣም አሳዛኝ ነው፣ አሳፋሪ ነው። በዚህ ሁላችንም ምናልባት ልባችን ሊሰበር የሚችልበት ነገር እንጂ የሚያኮራ ልብ እንደው በሚያስኮፍስ ታሪክ አልተፈጸመም። እንደ ዜጋ እንደ አንድ ኢትዮጵያዊ በተለይም እንደ ቀድሞ መከላከያ ሰራዊት አባልነቴ በዚህ አይነት ሁኔታ በተፈጸመው የኃይለ ስላሴ ባለስልጣኖች በሳቸውም ጭምር እንዲሁም በኢህአፓ አባሎች ወይም ደግሞ ኢህአፓዎችን በፈጸሙት ጥፋት እኔ እንደ ዜጋ በጣም ነው የሚያሳዝን። ግን ትልቁ ጥያቄ ትልቁ እውነታ የቱ ጋር ነው? እጆች ሁሉ ጣቶች ሁሉ ወደ መንግስቱ ኃይለማርያም እሱን ስለሚጠሉት ብቻ መንግስቱ ልክ ሞናስተር ገዳይ እንደነበረ ጨፍጫፊ እንደነበረ ከመግደል በስተቀር ሌላ እውቀትም ሙያም እንዳልነበረው አድርገው የሚያቀርቡት ትርክት ከዚህን ያህል አመት በኋላ እንኳን እንደው ትንሽ ወደ ማስተዋል መምጣት አለመቻላቸው ነው የሚያሳዝነው። መንግስቱ እንዴት ነው የሚታየው ኢትዮጵያ ውስጥ ነው? መንግስቱን የተወሰኑ ሰዎች፣ ባንዳዎች፣ ስልጣን የቀማቸው ሰዎች፣ የበለጣቸው ሰዎች እውነት ነው በተለያየ መልክ ሊመለከቱትና ዲፋይን ሊያደርጉት ይችላል። እኛ ግን መንግስቱን የምንወድ ሰዎች ወይም ደግሞ መንግስቱ ለኢትዮጵያ መልካም የስጋ ዝምድና ወይም የጥቅም ግንኙነት ኖሮ ሳይሆን እንደዚህ ጋር በተለይ ዛሬ ላይ ቆመ ስንመለከተው ዛሬ ኢትዮጵያ የደረሰችበት ሁኔታ ስንመለከት ያን የነበረን ብሔራዊ ስሜት ብሔራዊ ክብር አንድነታችን ሰው ከሰሜን ኢትዮጵያ ተነሱ ከኤርትራ ተነሱ ወደ ቦረና ሄዶ ቢሰራ ማን ከዚህ መጣ የሚለው ይለ መነገድ ማግባት መውለድ የተለያየ አይነት ህይወትን መስርቶ መኖር የሚችልበት ሁኔታ ተጠራርጎ ጠፍቶ ዛሬ ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ ለመንቀሳቀስ እዚህ ደረጃ የደረስንበት ሁኔታ የተሰማንን ብሔራዊ ክብር ስንመለከት መንግስቱ እንደገና ተመልሶ ግዜን ወደ ኋላ በሪሞት ኮንትሮል ማምጣት ይቻላል መንግስቱ ዛሬ እንኳን ለኢትዮጵያ ብቁ ነው ተመጣጣኝ ነው እንዳለን
ቀደም ሲል አቶ ነሲቡ ግን ነጥብ በነጥብ ያስቀምጡታል እንዴት ይመለሳሉ የንጉሱን 50 ምናምን ወይም 60 ሰዎች መግደል በስም የተጠቀሱ ወታደሮችን መግደል የቀይ ሽብር የመሳሰለውን ይሄንን መፈጸማቸው ከየ መንግስቱን ወንጀለኛ አደርግም ነው ወይ የሚሉት
በዛም ጥሩ እኔ ጀመርኩት መንግስቱ እንዴት ይታያል ነው መንግስቱ በኢትዮጵያ ውስጥ ስቲል የሚወነጅሉ ሰዎች እሱ ያንዳንዱን ጣት በሙሉ ወደሱ ላይ ተጠቁሞ መንግስቱ ጭራሽና ገዳይ እንደነበረ አድርገው ነው የሚያስቡት መንግስቱን በዚህ በጭፍጨፋና በግድያ እሱ ወንጀለኛ እንደሆነ የሚያስቡ እልመኞች ነው ማለትቸው ምክንያቱም እልም እንጂ ይሄ በተግባር የሚሆን ነገር የለም ምክንያቱም ሁነታውን ነገር ከተባለ በ1966-67 እስከ 71 ድረስ በየትኛውም ሳይል ላይ ከፍተኛው ጭፍጨፋ ነበር ኢያፓ በመዝገብ በስነ ስርዓት በሰነድ የተረጋገጠ 271 ሰዎች ላይ ተጠያቂ በዛ ሰዓት ሌሎችም እንደዚሁ በሜሶና ኢያፓ ተጨፋጭፈዋል እንደውም እሳቸው የሚቀበሉኝ ከሆነ አቶ ነሲቡ ፍናልባት የፍቅረ ስላሴው ግደረስን መጻፍ መጥቀስ ካለብኝ ፍቅረ ስላሴው ግደረስ እኛና አብዮቱ በሚል መጻፋቸው ላይ በስነ ስርዓት በስም ዝርዝር ያውም በጣም ታዋቂ ሰዎች አይቀሩ እንደ የሸዋለውል መንግስቱ ዶክተር ፍቅሬ መረድን እና የመሳሰሉትን ሰዎች በታዋቂዎቹ ልትቀስ ብዬ ነው እነዚህን ሁሉ ጨርሰው አንድም ቀን ወደ ራሳቸው አዙረው ቢያንስ ለነዚህ ሰዎች ግድያ ተጠያቂነን ብለው ሲሉ አልሰማው ስለዚህ በዚህ ዙሪያ ላይ ከሳሹ ማን ነው ተከሳሹ ማን ነው የሚለው ነገር ትልቁ ጥያቄ ነው ከዛው ጋር ተያይዞ በመጀመሪያ ደረጃ ላይ አንድን ግለሰብ ባለስልጣንን መክሰስ የሀገር መሪዎችን መክሰስ መጠየቅ በኢትዮጵያ ብቻ አይደለም በመላው ዓለም የተለመደ ነገር ነው ዛሬም ወደፊት የሚኖር ጉዳይ ባለስልጣን በየትኛውም ኮንዲሽን ስልጣን ላይ ይመጣል ማለት ከመጣ በኋላ ለሰራቸው መልካም ስራዎች ይመሰገናል ለሚያጠፋቸው ጥፋቶች ሙስናዎች የሰው ልጅ ማጥፋቶች ስልጣንን ከሚገባው በላይ መጠቀም ያሳሰሉት ላይ ይጠየቃል በህግ ማለት ነው ለመጠየቅ ግን ብዙ የሚያስፈልጉ ነገሮች አሉ ፕሪ ኮንዲሽኖች መሟላት መቻል አለባቸው ከብዙዎቹ በጥቂቶቹ እንኳን በመጀመሪያ ደረጃ ላይ ጠያቂ መንግስት ያስፈልጋል የሚጠይቅ መንግስት በህዝብ የተመረጠ ህብረተሰቡ ህዝቡ መንግስቴ ነው የሚለው የሚኮራበት ትክክለኛው ነው መንግስት ያስፈልጋል
ዜጎች አይጠይቁም ነው
ቁጥር 2 ወደዛ ለመጣ ነው ህገ መንግስት ያስፈልጋል ህገ መንግስት ማለት በመንግስትና በህብረተሰቡ መካከል ያለው ኮንትራክት ማለት ነው ህብረተሰቡ በዚህ ነው የምንተዳደረው ብሎ የፈረመበት የተስማማበት የተወያየበት ያጸደቀው ህገ መንግስት ነው መንግስት ደግሞ ህዝቦችን አስተዳድራለሁ የሚልበት ሰነድ ህገ መንግስት ነው በእንደዚህ ያለ መልክ የጸደቀና ውይይት ላይ የደረሰ ሰነድ ኖሮ ማንኛውም ሰው ከህግ በታች ሆኖ ተጠያቂ የሚሆንበት ነገር ይኖራል በዚህ ኮንዲሽን በየትኛው ነገር ነው የምንጠየቀው ነው ኢትዮጵያ ውስጥ የተመረጠ መንግስት አለ ወይ ባለፉት 27 ዓመት ኢትዮጵያ ውስጥ የነበረው መንግስት ምን አይነት እንደነበረ ይታወቃል ህገ መንግስት የተባለው በማን እንደተጻፈ እንዴት እንደተዘጋጀ ምን አይነት ህገ መንግስት እንደነበረም ይታወቃል ይሄንን ያሟላል
ግን ያ መንግስት ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም
አቶ ነሲቡ ኮሎኔል መንግስቱ ኃይለ ማርያም በገለልተኛ አይን አልታይም ቢሉ ያ ጥያቄ ቢነሳ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድነው ዋስትናው? መቶ አለቃ መስፍን ደርሶ ልምጣ በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች ወንጀሎች አሉ ከተባለ መጠየቅ በፍርድ ሂደት ማለፍ ለምን ችግር ይሆናል? አዲሱ እንግዶቻችን የሚከራከሩበት ሰጣገባ ነው ያልኩ ካንተ ጋር የተሟገጥኩ ነበር
ሰጣገባ ነው ሆና
አድማጮች ታዲያ ክርክሩ ተጀመረ እንጂ አላበቃም ምጪ ሳምንት ፕሮግራሞቻችንም ይቀጥላል
ተከራካሪዎቻችንን ወይም እንግዶቻችንን እናመሰግናለን
አዲሱ ግን በርከት ያሉ አድማጮች በዚህ ላይ አስተያየት የሚሰጡ ይመስለኛል ግራም ቀኝም ሐሳቦች ካሉ ለማስተናገድ ዝግጁ መሆናችንን እንግለጥ
አዎ መተረቃ መስፍን ይችላል ወይ ብዙ ጥያቄ ይመጣበታል ስላቸው ነበርና ይሄ እኮ ዓለም ያወቀው ነው የሚል ኃይለኛ መልስ ነው የሰጡት እንግዲህ መጠበቅ ነው የሚመጣው።
አድማጮች ዝግጅቱን በተከታተላችሁበት መንፈስ አስተያየታችሁን ላኩልን። በሚቀጥለው የራዲዮ መጽሔት እናስተናግዳለን።
በተለይ ኪነጥበብን የኢትዮጵያን የመድረክ ቲያትርና ባለታሪኮቹን በሚመለከተው ዋናው የታሪክ ማህደር ነበር በቅርቡ ከዚህ ዓለም በሞት የተለየው እውቁ የመድረክ ሰው ጌታቸው ደባልቄ።
አሁን የብሔራዊ ቲያትሩ ዋርካ አረፈ።
ህይወትና ስራውን እንዘከራለን።
የእድሜ ተጋሪዎቹንና የሙያ ልጆቹን ጋብዘናል። አራት የቲያትር የመድረክ ሰዎች ጋብዣለሁ። በቅርቡ ከዚህ ዓለም በሞት የተለየው ሁለገቡ የመድረክ ሰው ግሩም ተዋናይ አዘጋጅ በብዙ ዘርፉ የሚጠራ የመድረክ ሰው መሆኑን የሚያውቁት የሚረዱት ይመስለኛል።
ምናልባት ብዙዎች የማያውቁት
የዘፈን ግጥሞች ደራሲ መሆኑን ማን ያዘዋል እንደሻው፣ ተክሌ ደስታ፣ አለማየሁ ገብረ ህይወት፣ ቴዎድሮስ ተስፋዬ አበበ። እንግዶች ሁላችሁንም በቅድሚያ ለጊዜያችሁ አመሰግናለሁ። ጌታቸው ደባልቄ የብሔራዊ ቲያትሩ ዋርካ ብለነዋል። ዘመን የጠገበ አገልግሎቱ በመድረክም ከመድረክም ውጪ ይልቁንም ደግሞ ከቲያትር በተጨማሪ በሙዚቃውም ረገድ አስተዋጽኦ ማበርከቱን የህይወት ታሪኩ ይናገራል። ለመሆኑ ጌታቸው ደባልቄ ማን ነው? ህይወትና ስራዎቹን በሚዘከርበት በዚህ ፕሮግራም በቁም ነገር የምናነሳቸው ጉዳዮች የሚኖሩትን ያህል በጨዋታም የምታስታውሷቸው ካሉ ህይወቱን ለማወደስ ስለሆነ ሀዘን በተጫነው ስሜት ብቻ እንዳታስቡ። እስኪ ከአንጋፋው ልጀምር። ተክሌ ደስታ አንተ ትሆናለህ ብዬ አስባለሁ። እንግዲህ አንተ ያልን ነው በአንጋፋነትህም ቢሆን የምንጠራ። ጌታቸው ደባልቄን እንዴት ታስታውሰዋለህ?
ጋሽ ጌታቸው ደባልቄን የማስታውሰው ከሀሁ በስድስት ወር ጀምሮ ነው። ሀሁ በስድስት ወር ላይ ደራ አጋኑን የጋጸጋይ ህሰት ደራ አጋኑን ሲጫወት ነው የማውቀው። ስራውንም ችሎታውንም ያኔ እንኳ ምንም ባልረዳ የእሱን የስራ ሂደት እኔም ገና ወደ ሙያው የገባው ሰው ነበርኩና ምንም እንኳ ሙያውን በሚገባ ከመጀመሪያው አወቅኩት ባልልም አሁን እያሰብኩት እያየሁት ብሄድኩ ቁጥር ደራ አጋኑን እንዴት እንደተጫወተው የብዙ ተዋናያንን ልብና መንፈስ የሰረቀ የወሰደ ሰው መሆኑን የተረዳሁበት እርጉም ሐዋርያ የተባለውን ቲያትር እዛም ላይ አብሬው ተጫውቻለሁ። ሰፊ ስራ እየሰራ ነው። እንዲሁም የብርሃኑ ዘሪሁንን ስራም ጎረሽ የተባለውን ቲያትር አብሬ ተጫውቻለሁ። ብዙ ቲያትሮችን ተጫውቻለሁ ከሱ ጋር ከጋሽ ጌታቸው ጋር እና አስተማሪ ነው። የምር እዛ ቦታ ላይ ከሱ ጋር መጫወት ማለት ምን ማለት እንደሆነ በእውነት አሁን ድንገት ነው ጥያቄውም የመጣው። መታደል ነው መታደል። እና ጋሽ ጌታቸው እሱ ብቻ አይደለም የተባለው ነገር ሁሉ በሙሉ መዝገብ ነው። ጋሽ ጌታቸው የሀገር መዝገብ ነው በቲያትር ጥበብ። እንደገና በሰዎችን በሹማምንቶችን ቢሆን ሀገሪቷን የመሩ ሰዎችን በዚህ በስነ ጥበቡ ዙሪያ ብቻ ሳይሆን ማንና እንደማን እንደነበሩ የሚነግረን የሚያስተምረን ማንኛውም ባለስልጣን ከጥበብ ውጪ ከሆነ ደካማ ነው፣ ዋጋ የለውም። ጋሽ ጌታቸው በዛ ሁሉ ያስረዳን። እጅግ በጣም እደነቃለሁ እና በአሁኑ ጊዜ ጋሽ ጌታቸው አለፈ ማለት እኔ አልችልም። በሁላችንም ልብ ውስጥ እስከምንሞት ድረስ አብሮን የሚኖር ነው። እንደገና በትውልድ ውስጥ የሚቀጥል ነው። ማን ነው በጋሽ ጌታቸው ስራዎች ያልተመረቀ የአዲስ አበባ ዩኒቨርሲቲ ተማሪ? መዝገብ ከማገላበት ይልቅ መዝገብ ቤት ከመሄድ ይልቅ ጋሽ ጌታቸውን መጠየቅ በጣም የቀለለ ነው። ሲነግርህ ከና አካባቢ ነው። ስለዚህ በዚህ መሰረት አስታውሰዋለሁ፣ ጋሽ ጌታቸው እኔ በእኔ ውስጥ አልሞተም አለ።
መልካም አልሞተም አለ ብሎናል ተክሌ ደስታ። ምናልባት ብዙዎቻችሁ የምትጋሩት ስሜት ይመስለኛል። ድንቅ ትውስታው ብዙዎች ደጋግሞ የሚያነሱት ነው። ከስራዎቹ ባሻገር ማን ያዘዋል ወደ አንተ ልምጣ። አንተ ያዘጋጀሃቸው ሐምሌትና ንጉሥ አርማ ከተጫወተባቸው ቲያትሮች ውስጥ ናቸው። አንተ ሌላ ቀለም ታመጣለህ እዚህ ውይይት ላይ። በአዘጋጅነትም በልጡን ተዋናዮች ናቸው አብዛኞቹ። መምህር፣ ደራሲና አዘጋጅ ነህ ማን ያዘዋል፣ እንዲሁም በኃላፊነትም ትሰራለህ። ጋሽ ጌታቸውን በእነኚህ ሁሉ ሙያ ዘርፎች በቅርበትም በግልም ባለ ግንኙነት እንዴት ነው የምታስታውሰው? አንተስ
ስለ ጋሽ ጌታቸው እንግዲህ የማውቀው መጀመሪያ ሳላገኛቸው
አንድ በስም ነው ጌታቸው ደባልቄ ከወጣትም ነበረ እኛ ገና ቲያትርን ያዲስ ቆጠር ሁሉ ማቼ ገነነ ነው በስም እናቃቸው። ከዛ በኋላ ግን ወደ ብሔራዊ ቲያትር ስራቀጅነት ስጠራ አግኝቻቸዋለሁ። ግን ከማግኘት በፊት የሰማሁት አንድ ጥሩ ነገር ምንድን ነው የቲያትር ተማሪዎች ተመርቀው በየቲያትር ቤቱ ሲመደቡ ነበር። እኔ በአጋጣሚ ዩኒቨርሲቲ ነው የቀረሁት እና በየቲያትር ቤቱ የነበረ አንድ ቅሬታ ምንድን ነው ጅም ጊዜ በቲያትር ውስጥ ያሳለፉ ሰዎች ይከፈላቸው የነበረውን ደሞዝ እነዚህ አዳዲስ ልጆች መጥተው ከነሱ ኦልሞስት ጥፍ ደሞዝ ያገኙ ነበር እና ወደ ንብረት ሲወጡ ግን አንጋፋዎቹን ያህል ሊሆኑ ቀርቶ እግር ጠፍራቸው ጋር አይደርሱም እና ያ ቅሬታ ፈጥሮ ነበረ። እና ብሔራዊ ቲያትርም እንደዚህ አይነት ሁኔታ እንደተፈጠረ ሰምቻለሁ። ልጆቹን ግን ያበረታቱ ከነበሩ ጥቂት ሰዎች አንዱ ጋዜጣቸው ነበሩ እና ይሄ መጀመሪያ የነበረኝ የሰማሁት ጥሩ ነገር ነው። ከዛ እንግዲህ ብሔራዊ ቲያትር ስራ እንገናኛለን፣ አብረን እናወራለን እና ልጆቹን ብቻ ሳይሆን እኔም በስራ አስኪያጅነት እዛ ብሄድ እኔንም ያላምዱኝ የመሩኝ ስለ ቲያትር ቤት ህይወት ብዙ ነገሮችን ያጫወቱኝ እና የኔ ጋይድ ነበሩ ማለት ይችላሉ። በዛ ጊዜ ያንን ሲያደርጉ ደግሞ እንዲህ እንደ ታላቅነታቸው እንደ አዋቂነታቸው እንደ ልምዳቸው ሳይሆን ልክ እንደ ጓደኛ አድርገው ነው የሚያወሩት እና እድሜ ልዩነት አለን፣ ግን አብረን ቁጭ ብለን ስናወራ ይረሳል።
ያሁሉ ልዩነት
ይረሳና በቃ ጓደኛ ይሆናሉ እና ብዙውን ነገር ያሳዩኝ እሳቸው ናቸው። ቲያትር ስንሰራ ደግሞ አንድ ትልቁ የመጀመሪያ ያዘጋጀው ቲያትር ሀምሌት ነው። ሀምሌት እንግዲህ ለእኔ በጣም ትልቅ ቲያትር ነው። ከዚያ በፊት ሁለት ሶስት ያለ እንደዚህ አነስተኛ የትምህርት ቤት ቲያትር ነበር የምሰራው እና ያን አይነት ትልቅ ቲያትር ሳዘጋጅ ግራ ይገባኝ ነበረ እና ደግሞ በጣም በርካታ ሰዎች አሉ። እኔም ትንሽ አምቢሽየስ ነበርኩና የውዝዋዜ ክፍል ሰዎች አሉ እንደዚህ እና ስነ ስርዓቱን ማስከበር ትንሽ ይከብደኛል። ምክንያቱም በእድሜ ከኔ በጣም ታላላቅ ይሳተፋሉ እና እዛ ጊዜ ጋዜጣቸውን የጠራሁት እና ጌታቸውን ጠርቼ እስቲ ስለ ስነ ስርዓቱ ስለምን ስለ በፊቱ ያወሩላቸው ብዬ እሳቸው ነበሩ ሲገስቻቸው የነበረው ስለ ስነ ስርዓት፣ ስለ ዲሲፕሊን፣ መድረክ ላይ ጸጥታ መኖር እንዳለበት፣ ከመድረክ ጀርባ ሰዎች ሲሆኑ ምን አይነት ጸጥታ መጠበቅ እንዳለበት፣ እንዲህ አይነቱን ነገር እሳቸው ናቸው ነግረዋቸው ሊያዳምጡ ይቻሉት። እኔ ብነግራቸው የዛ ጊዜ ገና ወጣትም ነኝ፣ ምናልባት ያን ያህል ሊያዳምጡ ይችላሉ እና በዛ አስታውሳቸዋለሁ። ከዛ በተረፈ ደግሞ ተጫዋችም ነበሩ ጋሽ ጌቸው። ልክ እንዳልኩት እንደ ጓደኛ ቁጭ ብለን እንደ ልብ እንጫወታለን። ያስረሱናል፣
ታላቃችን
ልምድ ያላቸው ብዙ የጣፉ ያዘጋጁ መሆናቸው ያስረሱናል። አብረስቶን ትረሰዋለ እና እንደ ጓደኛ ያጫውታሉ። ያም ሆኖ ግን በምን እንደሆነ በማላውቀው ሁኔታ ቤት እንደዚህ አንዳንድ ያነሳሉ ጋሽ ጌቸው ምናምን እና አጎቴ ይመስሉኛል ይላለ። ለምስል ያላቅም ከመጨረሻው ድረስ አጎቴ ይመስሉኝ ነበርና ይሄ ለእኔ ሚስቴሪየስ ከሆኑ ነገሮች አንዱ ነበር።
የተለየ ስሜት የሚያሳድር መሆኑን መረዳት ይቻላል። ማን ያዘዋል? የቅርበትህን የምታወድስ የምታደንቃቸውን ያህል ታዲያ የእድሜ ልዩነቱንም ያዘነጉናል ያልከውን ያህል አብዛኞቹ ሌሎች ጋሼ አንተ ይሏቸዋል። የጠባይም የአቀራረብም ጉዳይ ሊሆን ይችላል። አንተ ግን አንቱ ነው የምትለው። እኛም በሩቁ ያለ ነው አንተ እንድንለው የሚገፋፋን በመሆኑ የተላመድ ነው ይመስላል። እንዴት ነው አንተ በአንቱታ የቀጠልከው? አጎትህን አንቱ የምትለው እንዴት ነው እያልኩ ነው።
ትንሽ ወግ አጥባቂ ሳልሆን አልቀርም። በአንዳንድ በኩል መስሪያ በኩል ለምሳሌ ትንሽ ለየት ያሉ ነገሮችን ይሞክራለሁ። ወደ ህይወት ሲመጣ ግን እንግዲህ ያደግንበት ሁኔታ ነው መሰለኝ ሌሎቹ እንዳልከው እኔ ታናሾችም ጋሽጌታቸውን አንተ ፊሉ ምን ፊሉ እኔ አልችልም ነበርና አይ ቲንክ ይሄ የኔ የወግ አጥባቂነት ውጤት ሳይሆን አይቀርም።
አላስቀየረህም ጋሽጌታቸው? የለም አንተ ነው ማለት ያለብህ። አልገፋፋህም? አልሞከረም?
የገፋፉኝ አይመስለኝም። ምክንያቱም ለሳቸው አንቺን ብላቸው አንተን ብላቸው ብዙ ልዩነት የለውም። እንዲህ አይነት ነገር ላይ ብዙ አያተኩሩም። ስለዚህ አልገፋፉኝም።
መልካም። አለማየሁ ወደ አንተ ልምጣ። አለማየሁ ገብረ ህይወት፣ አንተም በቲያትር ተማሪነት በተዋናይነትም በአዘጋጅነትም በጸሐፊ ተውኔትነትም በግጥም ደራሲነትም ስላለ ምናልባት የጌታቸው ደባልቄን ሌላ ችሎታ ትመለከትልናለ። የዘፈን ግጥሞች ሳይቀሩ በጣም እውቆቹን የኔ ሐሳብን የመሰሉ አደረች አራዳን፣ ምን ነው ተለየሽኝ መጽሐፉን ምን ያህል ሰዎች እንደሚያውቁ እርግጠኛ አይደለሁም። ከመድረኩ ባሻገርም ሄደስ አጫውተን አለማየሁ ያስናቀች ወርቁን ሕይወት የሚተርክ መጽሐፍ ተዘጋጁ ጋሽጌታቸው ነው። እስኪ ንገረን።
አለክ ነህ። እኔ እንደውም የሚገርምህ ነገር አለና መጀመሪያ ጋሽጌታቸውን በአካል ተገኝቼ ካለመችን ያደረግኩለት በተለዚህ 84 ዓመተ ምህረት አንድ መጽሔት እናወጣለን ብለን ሳይመት ስጥ ያስናቀች ጋር እንዲሰራ ነበርና ከዛ ስንስጥ እያናገርኩት እሷን ቤቷ ሄጄ 3 ሰዓት አብሬያት ቆየሁ። 6 ኪሎ ያው ነበር የምትኖረው። ከዛ እሱ ጋር ሄድኩ እና እሱ ብዙ መረጃ ሰጠኝ። ከዛ በኋላ ይታተማል የተባለው ነገር በስፋት ሲቀርብ ያንን ጽሁፍ እንዳይባክን ብዬ መጥኝ አስናቀች ወርቁ የመድረክ ንግስት ብዬ ፈርታል ሜጋ የሚያትመውን በዛ ላይ እንዲወጣ አደረግኩት እና ከዛ ጊዜ ጀምሮ ነው ጋሽጌታቸውን በአካል እንደግለሰብ ድረስ ያነጋገርኩት። ከዛ በፊት ዋናው ተቆጣጣሪ ላይ ቅድም ጋሽጌ ያላነሳው ዋናውን ጋር ፍልጫ ወደ ብሰንበር ጋሽጌ እዛ ላይ እሱ ከንቲባ ሆኖ ሲጫወት ነው መጀመሪያ ጊዜ መጽፍ ያየሁት። በፎቶ እና በታሪክ የከርሞ ሰውም ላይ ጫወት አይቸው ነው እና እንዳልከው በጣም ልዩ ሆነ ፐርሶናሊቲ ያለው ሰው ነው። ለምናደር ጠላ አንተ እንዳልኩት ስመርኩት ጀምር ኳንተ ያደረስ ሲሆን ከዛ ላይ ጻፍ ነው ዋና በትንሽ ቻርጀር አድርገ ከስቶሪ አድርገ መጽሐፍ ይወጣል። እዛ ላይ አንተ ብዬ የሚጻፉት በለመድኩት እና ማን እንዳለው ነው እንግዲህ አንዴ አንተ ሆነ ከጀመር ከዛ አንተ ሆነ ከጀመር
አንተ ካልክ መመለስ የለም
እና ጋሽጌታቸው እንዳልከው ገጣሚ ነው። ብዙ የቃል መጠየቅ ያደርግልታለሁ የሚገርም ነገር አሁን ስጽፍ የእሱን ቃላት እንዲኖርበት ለማድረግ ፈልጌያለሁ። በተለይ ስርዓቱን በተመለከተ አሁን አንዴ በሉን ተራተራ ታስሯል። እሱም የጠለላ ከበደ ድምፅ አይተዋም። ከዛ በኋላ እንደገና የባለሙያዎች የመፍት ጥያቄ በተነሳበት ጊዜ እንዲ አራተር ከምናም ታስሯል። እንዳሁም ሲነግረኝ ከጉባኤ ሚዛትጋት አንድ ክፍል ነበር የታሰሩ በብዙ ታሪክ ነው ያለው። እንደገና መጨረሻ ላይ ደግሞ የሆነ የፖለቲካ ድርጽ ነገር የሚበተመረጠ ነገር አላለም ሴት ሲሆን ብሮሹ ብቻ አንብሃል ተብሎ ደግሞ ረጅም ጊዜ ሄደ 4 ዓመት ና የታሰርበት ጊዜ ያለና እሱ ራሱ የነገረኝ እናሆን የለውም ሴቱ ራሱ ሱ ድምጽ ስማ ገጣሚ ነው እንዳልከው ድምገል ሰበር በርካቸው ሌሎችም ስራዎች ይኖታል ብዬ ያስባለው። ጥሩ ግጥሞች ናቸው፣ ዘመኑ የሚሻገሩ ናቸው። አሁን ግን ማረጋሽ ተጫወታቸው ቢሆኑ እና በገጣሚነቱም በተለይ ደግሞ እንደም ቀልድ እና ጨዋታ ያውቃል የሚለው አይረሳም። እኔ አንድ ካዛ ላይ የጻፍኩት እንደው ምንድን ነው አጼ ኃይለ ስላሴና ቲያትር ብዬ በቃ ከእሱ አንደበት የገጠምኩት ነው እዛ ላይ የጻፍኩት ማለት ይችላለሁ። በጣም ደስ ደስ የሚሉ እና አስገራሚ ታሪኮች አሉት። እንደው አንዱን ብጠቅስልህ ኦቴሎ ቲያትር ብሔራዊ ቲያትር ይታያል እና ብሔራዊ ቲያትር ታሪኮች ጃንሆይ የመጣው ያሉ በጣም ስለተመሰጡ ቤተመንግስት ይጠሯቸዋል ሊያመሰግኗቸው። ከዛ ሁሉም እየጠሩ ያናግራል። መጀመሪያ የሚያሉት ይህ ቲያትር በእውነቱ ለህዝባችን ተርጉማችን ማሳየታችን በጣም ደስ ይላል። በሌላ ቋንቋ ውጭ ሀገር አይተነዋል። ነገር ግን ይህን ይህን ማድረሳችሁ ደስ የሚል ነው። ግን ደግሞ በዚህ ተቋራቻችሁ እንዳትቀሩ ይህን ህዝብ አገልግሎት ምናምን ብል ይናገራሉ አሉ። ከዛ ጋር ጸጋዬ ነበር እና ጃንሆይ አለ 7 ጊዜ ቲያትር ሰርቼው 7 ጊዜ ሁሉ አልመጡም እና መቼ የት ነው ከዛ አለቃዬን አለቃቸው ለክቡር ልጃዊ ግማዊነቱ ይህ ነው አዚ ተቀምጦ ይሰራል ብለን አስቀምጠ ነው ብሎ ሲሉ ያኔ አስከብዳቸው ለጥሮ ዘቻማች ስወደቋል። እንግዲህ ይቅርታ ከመጠየቅ ማለት ነው እና ከዛ ነገር ላይ ጸጋዬ የሆነ ነገር ብቻ ምልታ ይህን ነገር ምንድን ነው ሲነግር ከመጀመር እስከመጨረሻ ትናንት እንደሆነ ሁሉ ቃል በቃልና አመተ ምህረት እንኳን አንተ ቃል እንኳን ብትሳሳት ነው ይህን አይደል የሚያልኩ ብሎ መልሶ የሚመለሰ አይነት ሰው ነበር እና በጣም ሰው የሚያቀርቡት ግን እንደሰቀሰው ወጣት የሚያቀርብ ለማንም ግልጽ የሆነ ክስ የሆነ ጋዜጠኛ ብለው ታሪክ አፍኝ ብለው የቲያትር ተማሪ ብለው ለሁሉም የመረጃ ቋት ብቻ ሳይሆን ያለውንም የሚሰጥ ለጋሰው ነበረ ብል ይሻለኛል። ሌላ ሌላውን የሙያት አለበች ተናገ።
መልካም። የጋዜጠኞችም ወዳጅ የነበረ ሰው ነው ጌታቸው ደባልቄ። በህይወት ይሁን በህልፈት የሙያ አጋሮቹን ህይወት እና ስራዎች የሚመለከት የቲያትር ታሪክ፣ የሙዚቃ መላልሰን የምንጎበኘው ደጋግመንም የምንጠይቀው ሰው ነው። እስኪ ምናልባት ከሁሉም በእድሜ ወጣቱ አንተ ትመስለኛለህ ቴዎድሮስ። አንተን ነው መጨረሻ ያደረግኩት። ከመጀመሪያው ጀምሮ በማስተባበሩ ስትረዳኝ ነበር። አንተስ ጌታቸው ደባልቄን ብዙዎቻችሁ እንደምትጠሩት ጋሽ ጌታቸውን እንደምን ታስታውሰዋለህ? የመጀመሪያ አጋጣሚስ ምን ይመስል ነበር? ወደ መድረክ ስትመጣ ከቲያትር ቤተሰብ ነው የምትመጣው፣ ከአባትህ ጋርም ወዳጅ እንደነበረ አውቃለሁ። እስኪ አጫውተን ያንተንም አጋጣሚዎች ቴዎድሮስ።
አመሰግናለሁ አሉላ። እንግዲህ ጋሽ ጌታቸውን አጋጣሚ 1983 ዓመተ ምህረት የተቀጠረን አንድ 4-5 የሚሆኑ ወጣቶች ነበርን። በ11 ላይ ነበርን አርቲስቶች። ያኔ ገና እንግዲህ ቲያትር ቤት ውስጥ ስንቀጠር የምናገኛቸው እና የምናውቃቸው የኪነ ጥበብ ታላላቅ ሰዎች ውስጥ አንዱ ጋሽ ጌታቸው ነው። እንደ አጋጣሚ ሆኖ እኛ ስንቀጠር ታሁን 84 ዓመተ ምህረት ላይ ጡረታ በአብዛኛዎቹ ወጥተው ጋሽታቸውም ጭምር ፕሮታ የወጡበት ጊዜ አካባቢ ነው እና ነገር ግን ኢትዮጵያ ብሔራዊ ቲያትር ልክ እንደ ምልክት ነው የሚታቸው። በወቅቱ የነበሩት ቲያትሪክን ያስተዳድሩ የነበሩ ኃላፊዎች ልክ ለጋሽታቸው ቢሮ በመስጠት ጠረጴዛ ቢኖረው በማድረግ እሱ ታሪክ ነው በማለት ይነግሩን ስለነበረ ስለ ጋሽታቸው ጠልቄ ለማወቅ የምፈልጋቸው ነገሮች ላይ በጣም በተደጋጋሚ ከጋሽታቸው ጋር ውይይት አድርጌያለሁ። በ25 ዓመት የቲያትር ቤት ቆይታ ላለፉት 4 እና 5 ወራት ጋሽታቸውን አላየሁትም እና ከልብ ያዝኛለሁ። ተመታያይ ነው ጋሽታቸው ያለፈው እና ጋሽታቸው ወጣት የኪነ ጥበብ ባለሙያዎች ልጅ ጀማሪዎች ሆነን እኛ ወርዛ ስንቀጠር የመቀበሉ ነገር እና የማስተማሩ ነገር በቲዎሪ ከሚነግሩን ነገር ይልቅ ደግሞ በተግባር ከመድረክ ላይ አብረን ስንተውን ቅድም ጋሽ ፈኪ እንዳለው እርቡ መሐሪያ እና ያመጣ ልጆች የሚባለው ድራማ ላይ በጋራ ስንተውን በዲያሎግ በደንብ በቃ ነፍስ ወጣትነት ነፍስ እየተደሰተ ከምታቀብራሽ ሰዎች ጋር ስትሰራ ከሰሩት የኪነ ጥበብ ባለሙያዎች ውስጥ አንዱ ጋሽታቸው ነበርና ልክ ቲያትር ሰርተን እኛ መድረኩ ጀርባ እንሄዳለን። ወጣትነትም አለን። ጋሽታቸው ግን ብሔራዊ ቲያትርን ታውቀዋለህ፣ መጋረጃው ስር ሆኖ ነው እስከ ቲያትሩ ፍጻሜ ድረስ ፓርቱን የሚጠብቀው እና ግርም ይለን ነበር። ይሄ ቀደምት የነበሩት የጥበብ ባለሙያዎች የወረሱት የጥበብ አንዱ ዲሲፕሊናቸው ስለሆነ ይሄንን ካልተማርን ከነሱ ይሄንን ካልወረስን ከነሱ እኛ ይሄንን እንዴት ነው ማስቀጠል የምንችለው ለሚቀጥለው ትውልድ የሚለው ነገር ሁሌ በውስጤ የሚመላለስ ነበር እና እንደ አጋጣሚ የሆነ የመጨረሻው ዘመን ላይ ነው የሰራሁት ድራማ እንደ ኪ የተባለው ድራማ ነው እና በጣም ብዙ ወጣቶች አሉበት እና የኋለኛው ዘመን የሚቀጥለው ዘመን ምንድን ነው የሚያስተላለፈው የሚለውን ነገር ከነጋሽኬታቸው የወረሱ ነው ዲሲፕሊን ማሳየት ስለነበረብን ልክ ጋሽኬታቸው እንደሚያደርገው ሁሉ አንድ ክፍል ውስጥ ከማንም ሰው ጋር ሳንወጣ በተለይ ይህንን ዲሲፕሊን 3 ዓመት ሙሉ ርሸዋለሁ እና ወጣቶቹ ሰማን ነው ያው የአይነት ካለ ሰው ጋር ሳይገናኝ የሚገርም ነው ይሄ ዲሲፕሊን ይላሉ እና ነው እኔ ያንን በእኔ ውስጥ የሚጋሽኬታቸው ትምህርት የጋሽኬታቸው ዲሲፕሊን የሚተላለፈ ይሄ አደርገው የነበረው እና ይሄ የጋሽኬታቸው የጥበብ ነፍስ ውስጤ ስላለ ነው ይሄን አድርገው የነበረው እና በዚህ በጣም ደስ ይልበት። ከጋሽኬታቸው ጋር 40ኛ ዓመት ሲከበር ጋሽኬታቸው በአጋጣሚ በህይወት ኖሮ ጋሽ ጸጋ የሰራውን ፊልም ዶክተር ሲተውን አይቼዋለሁ። 50ኛ ዓመት ሲከበር ከመድረክ ጀርባ ምኮ ቲያትር ቤት 50 ዓመት ቡና ቲያትር ቤት ምን ባያከብረው ከእናንተ ጋር ላክብሮ ነው 50 ቁጥር ያለባት ሻማ ይዞ መጥቶ እና ጋራ ሻማ አብርተን አጋጣሚኛ ኪሎፓትራ ሲባሉ ድራማ እየተወን እና እዛ ላይ አክብረዋል። 60ኛ ዓመቱ ሲከበር ደግሞ ከድምድም ጋር አንጻር እንግዲህ ቲያትር ቤቱ አዳራሽ ውስጥ ቁጭ ብሎ 60ኛ ዓመቱን ተከታትለዋል። ይህ እንግዲህ በህይወት ኖሮ ይሄንን ማየቱ ደስ ይለኛል። 75ኛ ዓመቱ ግለት በዓሉን ደግሞ ያከበርንለት እኛ ነን። ያቶች ፏዬ ላይ ብዙ ፓርቲሶች የተደግበት በደቅም መቀበታ ክብረትለታል ጋሽኬታቸው። ይሄ በጣም ደስ የሚለኝ ነገር ነው እና ትልቁ ግን በተደጋጋሚ የምጠይቀው የነበረው ነገር ጋሽኬታቸውን ቲያትር ክፍል ውስጥ ቲያትሩ የተሰጠው ቢሮ ውስጥ የእሱ ዶክመንቶች አሉ። ያ የእሱ ታሪክ ነው፣ የቲያትር ቤቱ መዘክር ነው፣ የቲያትር ቤቱ ላይብራሪ ነው የሚባልበት የእሱ ዶክመንቶች ቲያትር ክፍል ውስጥ አሉ። እነኛን ዶክመንቶች እባክህ ለምንድን ነው የማትሰጠው ብዬ በተደጋጋሚ ጠይቀው ነበር። እንግዲህ አንዳንድ ቅሬታዎች ሲመለከት ጋሽኬታቸው ቲያትር ውስጥ የሚሰማው ነገር የሚያየው ነገር ሁሌ ስለማይጠፋ እዛ ችግሮች ሲመለከት አንዳንዴ ይበሳጫል፣ አልፈጥም ይላል፣ ከዛ ደግሞ እንደገና አስረክባለሁ ይላል እና በቀደምም የእሱ ስርዓተ ቀጥር ፕሮግራም ላይ ቤተሰቡን ጠይቀናል። ኢትዮጵያ ብሔራዊ ቲያትር ሳይሆን የኢትዮጵያ ኪነ ጥበብ እሱ አርካይቭ 50 ሳንቲም 1944 ዓ.ም 50 ሳንቲም ደሞዝ ይከፈላቸው የነበረውን ዶክመንት አንድ ቀን ሲያሳየኝ በጣም ነው የገረመኝ። ብዙ ጊዜ ሴት ጠፍቶ እንደ ሴት ተዋንያን እከሌ የሚባሉት አርቲስቶች እንደ ሴት ሆኖ ሰርተዋል የሚል ዶክመንቶች በዩኒቨርሲቲ በተለያየ ቦታ ሰማ ይታያል። ሴት ተዋንያን አልነበሩም። ነገር ግን 1944 እና 1940 ምናምኖቹ ዓመተ ምህረት ላይ ሴት ተዋንያን ነበሩ ደሞዝ የተከፈላቸው ይኸውልህ ብሎ ያሳየኛል። እንዲህ ነው የተደበቁ ሚስጥሮች ስህተትን የሚፈጥሩ ነገሮች ጋሽኬታቸው ጋር ያለ አንድ ያሳቀኝ ነገርን እንደርስ ጋሴ በፊት እንግዲህ ጋሽኬታቸው የተወሰነውን ነገር ይናገራል። ቲያትር ቤቱን እሱም አንድ መድረክ አዘጋጅ የክብር መድረክ እና እዛ የክብር የመድረኩ ፕሮግራም ላይ ተጠራና ጋሽኬታቸው መድረክ ላይ ወጣ። ያው ሽልማት ይሰጠው ነው እኔ አዳራሽ ውስጥ ሆኜ የተከታተልኩ ነው። ዘናት ሳደረገኝ ነው ይህን ነገር የምንነገረው። እና እስኪታቸው አንተ ላደረግከው ለኢትዮጵያችን ሰብ ለሰጠኸው ላደረግከው ነገር ትልቅ ቼክ ወረቀት ተዘጋጅቶ ቢጂአይ 50,000 ብር ተሰጥቷል አሉትና ተሰጠው 50,000 ብር እና የሚሰማን አመስግን ተባለ። እኔ አመሰግናለሁ ልድም ላለንም እችላለሁ። ምክንያቱም 80 ዓመት ሙሉ የእሱን ቢራን የጠጣሁትና የጠጣሁትን ልጅ የከፈለኝ እንደፈልኝ ነው አንኤክስፔክትድ መልስሬ የመለሰውና 80 ዓመት የጠጣሁት ቢራን የሰጠኝ ነው ተመልካችን አስቆታል የመሰለውን እንደሚናገረው ማለት ነው። ጋሽ ጌታቸው ጋራ ጥሩ ቀረቤታ ነበረን። ታሪያ እሱን ነገር ያምረው
መልካም። በብዙዎቻችሁ ዘንድ የሚወደድ የመድረክ ሰው ህይወት በተለያየ አቅጣጫ ነው እየተመለከታችሁ ያላችሁት። ወዲሁም ያንጋፋውን የቲያትር ቤት ብሔራዊ ቲያትርንም ታሪክ የሚመለከት በመሆኑ ወደ ተክሌና ማን ያዘዋል ነው የምመጣው። በቲያትር ብቻ ሳይሆን በኢትዮጵያ ኪነ ጥበብ ታሪክም ትርጉም ያለው አስተዋጽኦ ያበረከተ እንደመሆኑ ይሄ የኢትዮጵያ ቲያትር ታሪክም ነው ማለት እንችላለን። ረጅም ጊዜ ከቆዩት ከቀደሙት ውስጥ እንግዲህ ከጥቂቶቹ አንዱ መሆኑ ነውና ጌታቸው ደባልቄ ማን ያዘዋል አንተ ላስቀድምህ። እንደው የትምህርት ቤትም ነገር በመምህርነትም ሚነሳ የሚመስለኝ ነው ገና በ13 አመቱ ወደ አዲስ አበባ መምጣቱ ነርሲስ ናልባንዲያን በሚመሩት የማዘጋጃ ቤት ባንድ ውስጥ ሙዚቀኞችን ተከትሎ በኋላ የከበሮ መቺ መሆኑን የመጀመሪያውን ቲያትሩን ድንገተኛ ጥሪን መጫወቱ ከህይወት ታሪኩ የተመለከትኳቸው ናቸው። ኋላ ብሔራዊ ቲያትር ውስጥ በዛ መልኩ ቅድም ቴዎድሮስ በሚያነሳቸው የሴትን ገጸ ባህሪ ሆኖ ሁሉ ተጫውተው እዚህ የደረሰበትን ስትመለከት ስለ ኢትዮጵያ ቲያትርስ ምን ይነግረናል? የነኚህ የቀደሙ የመድረክ ሰዎች ታሪክ በራሱ የዛ ታሪክ አካል ነውና ማን ያዘዋል? አድማጮች በቅርቡ ከዚህ ዓለም በሞት ተለየው ቡለገቡ የኪነ ጥበብ ሰው የጌታቸው ደባልቄን ህይወትና ስራ ለመዘከር ከሙያ ልጆቹና ከሙያ አጋሮቹ ጋር የጀመርነው ውይይት በሰዓት እጥረት ማገባደድ አልቻልንም። ራዲዮ መጽሔትንም ሳንጠብቅ በመጪው ሳምንት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችን በሙሉ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች ሰሞኑን ሌላም የኪነ ጥበብ ሰው ተለይቶናል። ቀደም ብለን የሰማናትን በፍቅር እስከ መቃብር ትረካ ማጀቢያ ሙዚቃነት የምትታወቀውን ድንቅ የሙዚቃ ስራውን ጨምሮ በግሩም የዋሽንት አጫወቱ የሚታወቀው የዋሽንቱ ባለቤት እውቁ ሙዚቀኛ ዮሐንስ አፈወርቅ በተወለደ በ72 ዓመቱ በቅርቡ ከዚህ ዓለም በሞት ተለይቷል። የዮሐንስን ሕይወትና ሥራም ወደፊት በሌላ ፕሮግራም እንዘከራለን። ለቤተሰቡ ለወዳጅ ዘመድ ለሙያ ጓደኞቹና ለአድናቂዎቹ የዝግጅት ክፍላችን መጽናናትን ይመኛል።
አድማጮች እዚህ ገደማ ቀደም ሲል በዜናው ውስጥ ለማካተት ሞክረን በጊዜ ሳይደርስ ወደ ቀረው ዘገባ እናልፋለን። ከዛ ወደ ቀሪ ራዲዮ መጽሔት እንመለሳለን ጊዜ ካለ። በአዲስ አበባ ጉዳይ ላይ የመከረና የአቋም መግለጫ ያወጣ ህዝባዊ ስብሰባ ዛሬ ተካሂዷል። ውይይቱን የተከታተለው ግርማቸው ከበደ በአዲስ አበባ ዙሪያ ሰሞኑን የተፈጠሩ ውዝግቦችን አካቶ ተከታዩን ዘገባ ልኳል። በነገራችን ላይ በዚህ ዘገባ ውስጥ ለሚሰማ ከአዳራሽ ለተቀረጸ ድምፅ ጥራት ይቅርታ እንጠይቃለን። ወደ ዘገባው እናልፋለን።
ባሳለፍነው ሳምንት የአዲስ አበባ ከተማ አስተዳደር ከ50,000 በላይ የ20/80ና የ40/60 የጋራ መኖሪያ ቤቶችን ለባለ ዕድለኞች ለማስተላለፍ የዕጣ ማውጣት ስነ ስርዓት ካካሄደ በኋላ በበርካታ የኦሮሚያ ክልል ከተሞች የጋራ መኖሪያ ቤቶቹ የተሰሩት በኦሮሚያ ክልል ውስጥ ነው በሚል የተቃውሞ ሰልፎች ተደርገዋል። የኦሮሚያ ብሔራዊ ክልላዊ መንግስትም በአዲስ አበባና ኦሮሚያ መካከል ያለው የአስተዳደር ወሰን ጉዳይ ልባት ሳይሰጠው የጋራ መኖሪያ ቤቶቹ በዕጣ መተላለፋቸው ተገቢ አይደለም በሚል መግለጫ በጉዳዩ ዙሪያ አውጥቶ ነበር። የተቃውሞ ሰልፎቹን ተከትሎም በኢትዮጵያ የዩናይትድ ስቴትስ ኤምባሲ በኦሮሚያ ክልል ከተሞች የተቃውሞ ሰልፎች መደረጋቸውን በመግለጽ እሁድ መጋቢት 1/2011 በአዲስ አበባ ሰልፍ ሊኖር ስለሚችል የኤምባሲው ሰራተኞች መስቀል አደባባይ አካባቢ እንዳይገኙ ማስጠንቀቂያ ማውጣቱ ይታወሳል። የጠቅላይ ሚኒስትር ጽፈት ቤት የኦሮሚያ ክልልንና የአዲስ አበባ ከተማ ያስተዳደር ወሰንን ጉዳይ አጥንቶ ምክረ ሐሳብ የሚያቀርብ 8 አባላት ያሉትና በሰላም ሚኒስቴር ሚኒስትሯ ወይዘሮ ሙፈሪያት ካሚል የሚመራ ኮሚቴ ማቋቋሙን ማስተዋወቁም ይታወሳል። እንዲህ አይነት ውዝግቦችና ውጥረት ባለበት ወቅት ዛሬ ለአዲስ አበባ ምን ይደረግ በሚል በሺዎች የሚቆጠሩ የከተማዋ ነዋሪዎች በተገኙበት በባልደራስ አዳራሽ የተካሄደውና ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ በመሩት ህዝባዊ ውይይት የውይይቱ ዋነኛ ትኩረት የነበረው ሰሞናዊ ውዝግብ ነበር። ጋዜጠኛ እስክንድር በውይይቱ መነሻ ያደረጉት በጠቅላይ ሚኒስትሩ የተቋቋመውን ኮሚቴ ነው።
የኮሚቴዎችን አባላት ሲናገራል። በኦሮሚያ በኩል ያለው ተደራዳሪ ቡድን የሚመሩት የኦሮሞ ዲሞክራሲያዊ ፓርቲ ከፍተኛ አመራር የሆኑት የኦሮሚያ መስተዳድር ምክትል ፕሬዝዳንት ወይዘሮ ጣይባ አስን ናቸው። በአዲስ አበባ በኩል ያለው ተደራዳሪ ቡድን የሚመሩት የኦሮሞ ዲሞክራሲያዊ ፓርቲ ከፍተኛ አመራር አባል የሆኑት አስተርቱ ካተሩ ማለት ነው።
የውይይቱ ተሳታፊዎችና አብዛኛው የአዲስ አበባ ህዝብ ለሳቸውና በውይይቱ ላይ ለተገኙት አጋሮቻቸው ውክልና የሚሰጧቸው ከሆነ ስለ አዲስ አበባ እንከራከርባቸዋለን ያሏቸውንም ጉዳዮች አቅርበዋል።
አሁን በስልጣን ላይ ያለው የአዲስ አበባ መስተዳድር ብዙሃኑ የአዲስ አበባ ህዝብ አይወክልም። በአዲስ አበባ ወሰን ጉዳይም ሆነ በሌሎች መሰረታዊ ጉዳዮች ላይ የመደራደር የሞራል የፖለቲካ የህግና ያለው በአዲስ አበባ ወሰን ብቻ አይደለም፣ በሁለቱም መስተዳድሮች በኦሮሚያም በኩል ይሁን በአዲስ አበባም በኩል በህዝብ የተመረጡ መስተዳድሮች እስከሚመጡ ድረስ የህዝብ ሰፈራ የወሰን ድርድርም እንዳይደረግ ነበር።
ሆኖም የወሰን ጉዳይ ይቁም ሲባል የጋራ መኖሪያ ቤት ጣይ ደረሳቸው ሰዎች ቤታቸው አይሰጣቸው ማለት አይደለም ያሉት አቶ እስክንድር እድለኞች ቤታቸውን እንዲያገኙ ያለ ምንም ቅድመ ሁኔታ የፌደራል መንግስቱ ኃላፊነቱን መወጣት አለበት ብለዋል። በኦሮሚያ ክልል የተካሄዱት ሰልፎች ላይ የክልሉ መንግስት እጅ እንዳለበት የሚናገሩት አቶ እስክንድር ሰልፈኞቹንም ኮንነዋል። በንግግራቸው በርካታ ወጣቶች በተገኙበትና የጋለ ስሜት በታየበት ውይይት የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ከፍተኛ ተቃውሞ ሲቀርብባቸው ውሏል። በውይይቱ መጨረሻም አቶ እስክንድር ተወያዮቹን ወክለው ባለ አራት ነጥብ ያቋም መግለጫ አቅርበዋል።
አዲስ አበባ የነዋሪዎቿና የመላ ኢትዮጵያ እንደሆነችና የትኛውም ክልል ሆነ ህዝብ በላዩ ላይ ልዩ ጥቅም የሌለው መሆኑን፣ ሁለተኛ የአዲስ አበባ ወሰንና በከተሞች የሚደረጉ ሰፈራዎችን በሚመለከት የሚቀጥለው ምርጫ ተደርጎ በህዝብ የተመረጡ መስተዳድሮች እስኪቆሙ ድረስ ምንም አይነት ተግባራዊ እንቅስቃሴ እንዳይደረግ፣ ሶስት የአዲስ አበባ በሚቀጥለው ምርጫ ልዩ ጥቅም ለሚል ፓርቲ አንድን ድምፅ እንዳይሰጥ። ይህንንም ለማስተባበር ይህንንም ለማድረግ ህዝቡን ለማንቃትና ለማደራጀት ይህን ስብሰባ ያዘጋጀውን አስተባባሪ ኮሚቴ የሰየምን መሆናችንን ትሰይሙናላችሁ? አራተኛ መጨረሻ እንቅስቃሴያችን ይሄ ለኢትዮጵያ ህዝብም ለዓለም አቀፉ ማህበረሰብም እንዲሰመርበት እንፈልጋለን። እንቅስቃሴያችን ሙሉ ለሙሉ ሰላማዊና ህጋዊ እንዲሆን የወሰንን መሆናችንን በሙሉ ድምፅ እናገልጻለን።
ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ከበደን ለዘገባው እናመሰግናለን። አድማጮች፣ የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 ባጋጠመው አደጋ ምክንያት ስለደረሰው የህይወት መጥፋት በጥልቅ ማዘናቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስታውቀዋል። የመንግስታቱ ድርጅት ሰራተኞችን ጨምሮ በአደጋው ሳቢያ የሚወዷቸውን ላጡ ቤተሰቦችና ሌሎችም ሁሉ ለኢትዮጵያ ህዝብና መንግስት በአጠቃላይ ሀዘናቸውን ገልጠዋል። ዋና ጸሐፊ ጉቴሬሽ በአደጋው የሞቱትን የድርጅቱን ሰራተኞች ዝርዝር ሁኔታ ለማወቅም የተባበሩት መንግስታት ድርጅት ከኢትዮጵያ ባለስልጣናት ጋር እየሰራ መሆኑን ዋና ጸሐፊው ማመልከታቸውን ቃል አቀባያቸው ስቴፈኒ ዱሪያችን ጠቅሳ ዘጋቢያችን ማርጋሬት በሽር ከኒውዮርክ የመንግስታቱ ድርጅት ጠቅላይ ጽህፈት ቤት የቀደመውን ዘግባልናለች። አድማጮች፣ በሰሞንኛው ዘገባዎች ይልቁንም ደግሞ በዛሬው የኢትዮጵያ አየር መንገድ አደጋ በተከታታይ ከቀረቡት በተጨማሪ በሰዓቱ ያሉትን በኢትዮጵያ ወቅታዊ ሁኔታ ላይ ያተኮሩ በተከታታይ ሰሞኑን እናቀርባለን።
የአሜሪካ ድምጽ ራዲዮ አማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ጋር 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያስማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ በዚህ እንሰናበታለን። ሰላም፣
በደህና አደሩ።